የአባታችን ሆይ ጸሎት እሱን ነው እንግዲህ አብረን እያየን ያለ ነው እና ይሄኛው ስምንተኛው የሆነው ክፍል ነው። ከክፉ አድነን እንጂ ወደ ፈተና አታግባን የሚለው ሀሳብ ነው። የማቴዎስ ወንጌል ምዕራፍ 6 ላይ ያለው ሀሳብ ሉቃስ 11 ላይም የምናገኘው ነው። ሁለቱ ተመሳሳይ የሆኑ ነገር ግን በጣም ስስ የሆነ ደግሞ ልዩነት ያላቸው አቀራረብን ነው የሚያቀርቡት እና መርሳት የሌለብን ነገር መጽሐፍ ቅዱሱን የጻፉልን ሰዎች ሲጽፉ የመጀመሪያ ተቀባዮቹን በማሰብ ነው የጻፉትና እንግዲህ የእግዚአብሔር እስትንፋሰ መለኮት ስላለው ይሄ ቃል ወደ እኔና ወደ እናንተ ሲደርስ ዛሬ በጣም እንግዲህ እግዚአብሔር በዚህ ውስጥ ሲናገረን በዛን ዘመን የነበሩትንም ሰዎች በማሰብ ጭምር ነው ይህንን የእግዚአብሔርን ቃል አብረን የምንመለከተው እና የማቴዎስ ወንጌል እንግዲህ ምዕራፍ 6 ላይ ባለው ሀሳብ ውስጥ አብረን የምናየው ክፍል ይሄ ሀሳብ ያለው ቁጥር 13 ላይ ነው። ግን እኔ ከ7 ጀምሮ ያለውን ወደታች አነበዋለሁ። ምዕራፍ 6 ላይ አሕዛብ በመነገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደ እነርሱ በከንቱ አትድከሙ፣ ስለዚህ አትምሰሏቸውም። ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተ እንዲህ ጸልዩ፤ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። ከክፉም አድነን እንጂ ወደ ፈተና አታግባን። መንግሥት ያንተ ናትና ኃይልም ክብርም ለዘላለሙም አሜን። እንግዲህ ኢየሱስ ክርስቶስ ይህንን ጸሎት ለደቀ መዛሙርቱ የጸሎት ፓተርን ይሉታል የመጽሐፍ ቅዱስ መምህራን ይህንን ክፍል እንደምንመለከትበትን ምክንያት ሲነግሩን እና ባለፈው ሳምንት ስንመለከት የበደሉንን ይቅር እንደምንል በደላችንን ይቅር በለን የሚል ሀሳብ አንድ ላይ ተመልክተናል። ስለዚህ እግዚአብሔር ይቅር ስላለን ይቅር እንላለን። የኔና የእናንተ ሕይወት ወይ ተበድለናል ወይም ደግሞ በድለናል፣ ከሁለት በአንዱ ውስጥ ያለን ሰዎች ነን። የሀገራችንም የሚባል አባባል አለ፣ እግር እርስ በርሱም ይጋጫል ይባላል አይደለ? ምንም እንኳን አንድ ላይ አንድ ሰውነት የአንድ አካል ቢሆንም ግን እግዚአብሔር ምሕረትን የሚያደርግ አምላክ እንደሆነ ስንመለከት የብሉይ ኪዳን የዘጸአትን የዘሁልቁን የእግዚአብሔርን ይቅር የሚልበትን መንገድ በማንሳት ከዛም ደግሞ በአዲሱ ኪዳን ውስጥ ኢየሱስ ክርስቶስ በደል ብሎ የሚለውን ሀሳብ በጣም ከነበረው የባህል የቋንቋ የእንደነዚህ አይነት ነገሮች ጋር በተገናኘ መልኩ በብሉይ ኪዳን የነበረው ሸክም የነበረው የኃጢአትን ምንነት በአዲስ ኪዳን ውስጥ ኢየሱስ ክርስቶስ በነበረበት ዘመን በተጠቀመበት የአረማይስጥ ቋንቋ የግብይት ትራንዛክሽን ውስጥ አይነት ምሳሌ ባለው እንደ ዕዳ ተመልክተነው ነበረ። ስለዚህ ዕዳን ነው የሰረዘልን እግዚአብሔር፣ ከዕዳ ነው ነፃ ያደረገን። እኔና እናንተም ሰዎችን ይቅር ስንል በዛ መልኩ ነው ይቅር የምንለው የሚለውን ሀሳብ ተመልክተናል እና ዛሬ የምናየው እንግዲህ ይህንን ከክፉ አድነን እንጂ የሚለውን ሀሳብ ስንመለከት አባት ሆይ ታማኞች እንድንሆን እርዳን ነው እያልን ያለ ነው። ምክንያቱም ከፈተናና ከመከራ የጸዳ ህይወት አንኖርም። እኔና እናንተ በምናደርገው የህይወት ጉዞ ውስጥ ለፈተና ለመከራ የተጋለጥን ሰዎች ነን። ወደ ክርስትና ስንመጣ በእግዚአብሔር ልጅ በክርስቶስ ኢየሱስ በእርሱ ስንዋጅ ድህነትን ስናገኝ እኔና እናንተን እግዚአብሔር መከራ የለሽ ኑሮ አላደለ በጣም ከዛ የጸዳ ማንነት እንዲኖረን አድርጎ አይደለም እግዚአብሔር ወደ እርሱ ያስጠጋል። ነገር ግን ይህንን የህይወት እውነታ ስንጋፈጥ እንዴት እንጋፈጠው የሚለውን ነገር መልስ ሊሰጠንም የፈለገ ይመስላል ጌታ በዚህ ክፍል ላይ ሲናገር። ኢየሱስ ክርስቶስ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ የሚለውን ጸሎት ሲያስተምር ድካማቸውን እንዲገነዘቡ ደካሞች እንደሆንን እና እናንተ ከእግዚአብሔር ጸጋና ከእግዚአብሔር አቅም ውጭ ሊያቆመን የሚችል ምንም አይነት ነገር እንደሌለ እንዲገባን ጳውሎስ የጸለየው ጸሎት ማለት ነው። ኃይሌ በድካም ይገለጣል ብሎ ሲነግረው የነበረበትን ማንነት እንዲገነዘብ በማድረግ መንፈሳዊ ውጊያ እውነት ነው። መንፈሳዊ ውጊያ ብንክደውም አለ ባንቀበለው። መንፈሳዊ ውጊያ የኔና የእናንተ የዕለት ተዕለት በጣም የሚገጥመን ተግዳሮት ነው። እኔና እናንተ በእግዚአብሔር ላይ ጥገኞች ነን። ከእግዚአብሔር ውጪ ልንኖርበት የምንችልበት ሌላ ማንነት የለን። በወይን ግንዱ ላይ ያለው ቅርንጫፍ ልክ ከወይን ግንዱ በሚገኘው ሕይወት እንደሚኖር እኔና የእናንተም ሕይወት በእርሱ ላይ ጥገኞች ሆነን የምንኖርበት ነው። እግዚአብሔር አብ ከፈተና ሊያወጣን ነፃ ሊያደርገን ይችላል። ጸንተን እንድንገኝም ያደርገናል። የጠላታችንን ተንኮለኛነት እግዚአብሔር በጸጋውና በምሕረቱ በመከለል ነፃ ሊያወጣን የሚችል አምላክ ነው። ኢዮብን ብናስታውሰው ኢዮብ በነበረበት ዘመን ሰይጣን የእግዚአብሔር ልጆች በሚቆሙበት ስፍራ ቆሞ ነው አይደለ ስለ ኢዮብ የተናገረው። ነገር ግን እግዚአብሔር ደግሞ በጣም በባሪያው በኢዮብ እርግጠኛ ነበር። ስለዚህ ባሪያዬን ኢዮብን አይተኸዋል ወይ ብሎ ለሰይጣን መለሰለት ይላል። ስለዚህ የኔና የእናንተ ጸሎት ይሄ ባርከኝ፣ የጎደለኝን ሙላው፣ ወይም ደግሞ በቃ ይቅር በለኝ፣ ይቅርታህን ልቀበል በሚሉ በእነዚ አይነት ነገሮች ብቻ እንዲዘጋ ሳይሆን፣ ነገር ግን የህይወትን እውነታ እንድንጋፈጥ ጌታ በዚህ ጸሎት ውስጥ ልናየው የሚገባንን ነገር እንድናየው በተለያየ መልኩ ተሰብከናል፣ ሰምተነዋል። ግን በጣም እግዚአብሔር በዚህ ውስጥ የሚናገረን ነገር አለ። ኢየሱስ ክርስቶስ አብ ይጠብቀን ዘንድ እንድንጸልይ አስተምሮናል። ይሄ ማለት የክርስቲያን ህይወት ቅድም እንዳልኩትኝ ከመከራ የጸዳ ህይወት አይደለም። መከራ በየዕለቱ በምንሄድበት የህይወት ጉዟችን ውስጥ የሚገጥመን ነገር ነው። እኔና እናንተን መከራን ከመሸሽ ይልቅ በምናልፍበት የህይወት ጎዳና ውስጥ ግን ጌታ እንዲጠብቀን፣ እንዲያጸናን፣ ለእርሱ ታማኞች እንድንሆን በመጸለይ በእግዚአብሔር ፊት መትጋት እንዳለብን ይህንን እግዚአብሔር በቃሉ ያሳስበናል፣ ይናገረናል። ስለዚህ የአብ ልጆች ነን። የምንኖረው ኑሮ ደግሞ በጣም ከፈተና የጸዳ አይደለም ብለን ስንል የራሳችንን ድካም፣ ጠላታችን በዙሪያችን እንደሚዞር መጽሐፍ ቅዱስ እንደሚናገር፣ በዚህ ውስጥ ግን እግዚአብሔር ደግሞ ታማኝ ሆኖ እንደሚጠብቀን እርግጠኞች ሆነን ይህንን ጸሎት እንጸልያለን። በዚህ የጸሎት ልመና ኢየሱስ በአብ የሚታመኑ ልጆች በመንፈሳዊ ተጋድሎና ውጊያ በአባታቸው ስለሚታመኑ እነሱም ደግሞ በእርሱ በመታመናቸው እንዴት እንደሚያድናቸው ያንን ያስተምረናል። በዚህ ባለንበት ዘመን በተለይ የብልጽግና ወንጌል የሚባለው የፕሮስፔሪቲ ጋስፕል ክርስቲያኑ ማህበረሰብ በጣም የሚለው ነገር ምንድን ነው? እሱ በቃ ከእግዚአብሔር ጋር ጥሩና ትክክለኛ እምነት ካለህ ከመከራ የጸዳ ህይወት ትኖራለህ አላል። በጣም መከራ የማይደርስብህ በሽታ የማያገኝህ በቃ ነገሩ አልጋ በአልጋ ነው የሚባል አባባል አለ አይደል? በእንደዚህ አይነት ሁኔታ ውስጥ እንደምትሄድ እንደምንሄድ የምናስብበትን አይነት ስዕል ይስልንላል። ግን የክርስትና ህይወት እንደዛ በጣም አይደለም። ማለት እግዚአብሔር ስለኛ ግድ የሚለው አምላክ ነው። ምክንያቱም እግዚአብሔር በምናልፍበት የህይወት ጎዳና ውስጥ እንደሚራራ አባት የሚጠነቀቅልን፣ ለእኔና ለእናንተ የህይወት አካሄዳችን በጣም የሚያስብ አምላክ ስለሆነ በፈተና ውስጥ እንድንጸና በፈተናም ደግሞ እርሱን አክብረነው እንድናልፍ እግዚአብሔር አቅም ሊሆነን የቅርብ አምላክ ስለሆነ አባታችን ያንን ታማኝነቱን በእኔና በእናንተ ህይወት እንዲገልጥ ይህንን መጽሐፍ ቅዱሳችን እንድናስብ ይነግረናል። ኢየሱስ ክርስቶስ ወደ ምድረ በዳ ሲሄድ ሊፈተን ነው ሄደው አይደለ? የኢየሱስ ክርስቶስ ምሳሌም የሚያሳየን ምንድን ነው? እሱ የምንፈተንበትን የህይወት ፈተናና መከራ የምንወጣበትን መንገድ እግዚአብሔር ያዘጋጅልናል። ራእይ ምዕራፍ 2 ላይ የሰርዴስን ቤተክርስቲያን ኢየሱስ ክርስቶስ በላከው መልእክት ውስጥ የተናገራት ነገር ምንድን ነው? እሱ የሚገጥምህ ፈተናና መከራ አለ፣ በፈተና ውስጥ ግን እንድትጸና ይህንን አድርግ ብሎ ሲያዘው እንመለከታለን። ኢየሱስ ክርስቶስ ወደ ፈተናም አታግባን ብሎ ሲል ፈተና ብሎ ሲል እኔና እናንተን በኃጢአት ለመሞከር ለመፈተሽ ነው ወይ ብለን ስንል አይደለም። እግዚአብሔር በኃጢአት ማናችንንም አይፈትነንም። በተለይ የቋንቋው ምሁራን በዚህ ሀሳብ ላይ የሚናገሩት ነገር ምንድን ነው? እሱ ይሄ ፈተና የሚለው የግሪኩ የተጻፈበትን ቃል ስንመለከተው ይሄ ሙከራ ወይም ደግሞ አስቸጋሪ በሆነ ሁኔታ ውስጥ የኔና የእናንተን ማንነት ሲፈተሽ የእንግሊዝኛው ይሄ ቴምፕቴሽን ቴስት የሚለው ቃል አለ እና እንደነዚህ አይነት ቃላቶች ናቸው እዚህ ላይ የዋሉት የዕለት ተዕለት የሆነውን ፈተና የሚገጥመንን ከባድ የሆነ አስቸጋሪ ነገርና ሁኔታዎቻችንን ተመክሮ ባለው ሁኔታ ስንፈተሽበት ማለት ነው። እኔ የምሰራበት ቦታ የምሰራበት መስመር ላይ የመጨረሻው ቴስት የሚደረገበት ላይን ላይ ነው የምሰራው እና የሚመጡ የተሰሩት እነዛ መሳሪያዎች የምንፈትሽበት ማሽን አለ። እዛ ውስጥ ገብቶ አየሩ ይፈተሻል። አየር ምን ያህል ሊያወጣ ይችላል? እዛ ውስጥ ገብቶ ጋዝ ሊክ ያደርጋል አያደርግም? ትክክለኛ ስቴፖቹን ጠብቆ ይሄዳል አይሄድም የሚል መፈተሻ አለ። እዛ ውስጥ ገባ ማለት ያ ነገር ያ እቃ በቂ አይደለም ማለት አይደለም። ነገር ግን ተፈትሾ የሚጎድለው ነገር ካለ ይስተካከላል። ተስተካክሎ ደግሞ ለተገቢው አገልግሎት እንዲውል ያንን ነገር ያዘጋጁታል። እግዚአብሔር በእኔና በእናንተ ህይወት ውስጥ የሚያደርገው ነገር ለተሻለ ነገር እንድንበቃ ስለሚፈልግ ያንን ማንነታችንን እንዲፈተን ያደርገዋል። ሙሴ በዘጸአት ምዕራፍ 20 ቁጥር 20 ላይ አትፍሩ፣ ኃጢአት እንዳትሰሩ፣ የእግዚአብሔር ፍርሃት ከእናንተ ጋር ይሆን ዘንድ እግዚአብሔር ሊፈትናችሁ መጥቷልና። እግዚአብሔርን መፍራት አለመፍራታቸው መፈተሽ ነበረበት የእስራኤል ህዝብ። ስለዚህ እግዚአብሔር ሊፈትናችሁ፣ እግዚአብሔርን መፍራታችሁ በእናንተ ዘንድ መሆን አለመሆኑ ይታይ ዘንድ። እግዚአብሔር ኃጢአት እንድንሰራ አይፈትነን። ነገር ግን ማንም ሲፈተን እግዚአብሔር ፈተነኝ አይበል፣ በክፉ ሲፈተን ማለት ነው። ያዕቆብ ምዕራፍ 1 ቁጥር 13 ላይ ምክንያቱም እግዚአብሔር በክፉ አይፈተንም፣ እሱም ማንንም አይፈትንም። በክፉ አይፈተንም ብሎ ሲል እግዚአብሔር ኃጢአት ሊፈትነው የሚችል አምላክ አይደለም። በባህሪው ከእሱ ጋር ኃጢአት ሊሄድ የሚችል ስላልሆነ ኃጢአት በእርሱ ማንነትና ህልውና አካባቢ መገኘት አይችልም። በክፉ እግዚአብሔር አይፈተንም። በክፉ የማይፈተን እግዚአብሔር እኔና እናንተን በኃጢአት አይፈትነን። ያዕቆብ ምዕራፍ 4 ላይ ሰዎቹን የሚላቸው ነገር ምንድን ነው? እሱ እናንተ አመንዝሮች ሆይ ከክፉ ምኞታችሁ የተነሳ ትፈተናላችሁ ብሎ ይላቸዋል። እኔና እናንተ በኃጢአት የምንፈተነው ከክፉ ምኞታችን የተነሳ ነው። መጽሐፍ ቅዱስ በግልጽ ይህንን ይናገራል። ስለዚህ እግዚአብሔር ወደ ፈተና አታግባን ብለን ስንጸልይ ስለ ኃጢአት አይደለም እያወራ ያለው እኔና እናንተን ለሚፈልገን ነገር ለማዘጋጀት የሚፈትሽበት እንደበቃ እኔና እናንተን የሚፈትንበትን ነው። ወደ ኃጢአት አታስገባኝ አይደለም እያልን ያለ ነው። ከኃጢአት መጽሐፍ ቅዱሳችን እንድንሸሽ መጽሐፍ ቅዱስ በግልጽ ይናገራል። ዮሴፍን እናስታውሰዋለን። ዮሴፍ የጴጢፋራ ሚስት አብረኝተኛ ባለችው ጊዜ ምን ይላል? በእግዚአብሔር ፊት ይህንን ክፋት እንዴት አደርጋለሁ ብሎ ልብሱን ትቶ ሄደ፣ ሸሸ ይላል። ስለዚህ እግዚአብሔር እኔና እናንተን በገዛ ፈቃዳችን ወደምንወድቅበት ወይ ደግሞ ወደምንፈተንበት ነገር ይዞን አይሄድም፣ አይፈትነንም። ከኃጢአት እንድንልቅ መጽሐፍ ቅዱስ በግልጽ ይናገራል። ግን ፈተና ግን ድካማችን ምን እንደሚመስል ያሳያል፣ ያጋልጣል። ኢየሱስ የተፈተነውን ፈተና ስንመለከት በማቴዎስ ወንጌል ምዕራፍ 4 ላይ የመጀመሪያው ነገር የተጠየቀው ነገር ምንድን ነው? እሱ ድንጋዩን ዳቦ አድርግ። ምክንያቱም ኢየሱስ እርቦት ነበር አይደለ? ስለዚህ ስለራበው ድንጋዩን ዳቦ አድርግ። ስጋዊ ፍላጎታችን፣ ስጋዊ ምኞቶቻችን፣ እነዚህ ነገሮች ለእግዚአብሔር መገዛት ይችላሉ ወይ? እግዚአብሔር የኔና የእናንተን ሐሳብ ለእርሱ እንዲሆን ማድረግ ማስገዛት እንችላለን ወይ? ድካማችን ወይም ደግሞ ማንነታችን የሚጋለጥባቸው ይሄ ስስ የሆኑ የኛ የህይወት ማንነት አለ አይደለ? ያንን ክፉ የሆነ ፈተና ወደኛ ሲመጣ በጣም መልካም የሆነን ሐሳብ ይዞ ነው የሚመጣው። ድንጋይን ዳቦ ማድረግ ኢየሱስ ክርስቶስ እኮ ይችላል አይደለ? ነገር ግን የመጣበት ዓላማ ለዛ አይደለም። ማለት የሆነን ነገር አድርጎ በማስደመም የእሱን ማንነት ለማሳየት ሳይሆን ለሰው ልጆች የሚከፈለውን ዋጋ ለመክፈል ነው የመጣው። ስለዚህ ኢየሱስ አቅጣጫው የሚለውጠውን ፈተና ውስጥ ሊገባ የሚችል ሁኔታዎች፣ ነገሮች ነበሩ። ነገር ግን ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ብሎ በማለት ኢየሱስ ክርስቶስ የመጀመሪያውን ፈተና ሲያልፍ እንመለከተዋል። ወደ ቤተ መቅደስ ወሰደው፣ በቤተ መቅደስም ከፍታ ላይ አወጣው። ስለዚህ ራስህን ብትወረውር ብትጥል መላእክት ስለ አንተ ይታዘዛሉ፣ እግርህም እንዳይሰናከሉ ስለሚጠብቅህ ራስህን ወርውር። ታዋቂነት፣ ራስን ማሳወቅ፣ ማግነን አይደለ? እነዚህ ነገሮች ሁሉ ከስጋዊና ከስጋዊ ከሆነው ነገር ጋር በጣም የተያያዘ ነው። ኢየሱስ ክርስቶስ ለጌታ ለአምላክህ ብቻ ማን ነው? ጌታ አምላክህን አትገዳደ አትፈታተን ተብሎ ተጽፏል ብሎ መለሰለት ይላል። ሶስተኛው ደግሞ የዓለም መንግስታት ክብራቸውን አሳይቶ ወድቀህ ብትሰግድልኝ እነዚህን ሁሉ ለማን እሰጣለሁ? ለአንተ እሰጥሃለሁ። ኢየሱስ ይህንን ጸሎት ለደቀ መዛሙርቱ ሲነግራቸው በተመሳሳይ መልኩ እሱ የገጠመውንና ያለፍበትንም መንገድ ጭምር። ስለዚህ ስጋዊ ደስታ፣ ባለጠግነት፣ ታዋቂነት፣ ስልጣን፣ ኃይል፣ እነዚህ ፈተናዎች ከዓመት እስከ ዓመት የሚዘልቁ ከኔና ከእናንተ ጋር የሚኖሩ ናቸው። ሔዋን የወደቀችበትን አዳም የወደቀበትን ነገር ስንመለከት ለአይን ያማረ ለጥበብም የሚሆን እንደሆነ አስባ ያንን ፍሬ በላች ይላል። ወገኖቼ ሰይጣን በእኔና በእናንተ ህይወት ውስጥ እግዚአብሔር ለሚያደርገው ነገር ተቃራኒውን ነገር መጋበዙ አይቀርም። ነገር ግን በዛ ውስጥ እኔና የእናንተን ድካም የሚያውቅ እግዚአብሔር ወደ ፈተና አታግባን ብለን ስንጸልይ እግዚአብሔር በእውነት የሚጠነቀቅልን አምላክ ስለሆነ የእግዚአብሔር መግቦት እኛን ካለንበት ሁኔታና ነገር ሊያወጣን ስለሚችል፣ ስለዚህ ወደ እግዚአብሔር ከክፉ አድነን እንጂ ብለን ስንል ያ ክፉ እንዳያገኘን በሐሳቡ ይዞን እንዳይሄድ ይሁዳ ኢየሱስ ክርስቶስን አሳልፎ ሲሰጠው ሐሳቡንም ሰይጣንም ገባበት ነው የሚለው አይደለ? ክፉ ሐሳብ ነበረ፣ ያ ሐሳብ ገባበት፣ ሰይጣንም ገባበት። ኢንተርቴን የምናደርጋቸው ነገሮች እኔና የእናንተ ልብና አይምሮ የሚይዙት አማኞች ወገኖች፣ እኔና እናንተ ኢየሱስ ክርስቶስ ይህንን ነገር ሲነግረን ከመውደቃችን በፊት እንድንጸልይ፣ ከመውደቃችን በፊት በእግዚአብሔር ፊት እንድንተጋ፣ እግዚአብሔር ያንን ነገር እንድናደርገው ስለሚፈልግ። በራሳችን ጠንካሮች አይደለንም፣ በራሳችን ብርታት ያለን ሰዎች አይደለንም። ኢየሱስ ክርስቶስ በጌተሰማኔ በነበረው ጸሎት ውስጥ አባት ሆይ ፈቃድህ ቢሆን ይቺ ጽዋ ከኔ ትለፍ ብሎ ሲል እያለ የነበረው ነገር ምንድን ነው? እሱ ይሄ የማልፍበት መከራ እየሄድኩበት ያለው ነገር ከአንተ ጸጋ ከአንተ አቅም ውጪ ልወጣው አልችልም። ደቀ መዛሙርቱ በዛ ስፍራ ላይ አብረውት ነበሩ። ኢየሱስ ክርስቶስ ምን አላቸው ይላል? ወደ ፈተና እንዳትገቡ ትጉና ጸልዩ። ስለዚህ የኔና የእናንተን ህይወት እንድናዘጋጀው እግዚአብሔር ሲፈልግ ወደ ፈተናም ከመግባታችን በፊት እንድንጸልይ፣ ለሚገጥመን ነገር ትክክለኛ የሆነውን እንደ እግዚአብሔር ሐሳብ የሆነውን ምላሽ እንድንሰጥ። አንድ ጊዜ አንድ መጽሐፍ ላይ ያነበብኩት መጽሐፍ ላይ አሞንግ ዲ አሽስ የሚል መጽሐፍ ነው እና ዊሊያም ጄ አብርሃም ይባላል ሰውየው። ይህ ሰው በጣም የነገረ መለኮት ምሁር ነው፣ ፈላስፋ ነው፣ የነገረ መለኮት አስተማሪ ነው፣ መምህር ነው። በብዙ በተለያዩ ነገሮች ላይ በጣም የሚታወቅ ሰው ነው። ይህ ሰውዬ በህይወቱ አንድ በጣም የማይጠብቀው ነገር ገጠመው። በዛ ምክንያት ነው ይህንን መጽሐፍ የጻፈው። የመጀመሪያ ልጁ በጣም በለጋ እድሜው ሞተበት እና ርዕሱ ራሱ አሞንግ ዲ አሽስ ነው የሚለው እና ይሄ የእግዚአብሔርን መግቦት ሰዎች በሚኖሩበት የህይወት በሚፈተሹበትና በሚፈተኑበት ጊዜ ውስጥ የሚያንጸባርቁት የሚያሳዩት ነገር ከእነርሱ እውቀት ያለፈ እንደሆነ በጣም ለማስረዳት ይሄ ሰው በጣም የገባውን ነገር ነው የጻፈው። ይሄ ሰውዬ ስለ መከራ ባለው እውቀትና ባለው ግንዛቤ በስነ መለኮት ትንታኔ መስጠት የሚችል ሰው ነው። ነገር ግን የደረሰበት መከራ ግን ከዛ ትንታኔ ለካስ ያለፈ ነው። ሰዎች በሚያልፉበት መከራ ውስጥ ቁጭ ብለን እግዚአብሔር አዋቂ ነው ማለት ቀላል ነው አይደለ? ነገር ግን ሰው በዛ ውስጥ ሲገኝና ሲያልፍ ግን በጣም ከባድ ነው። የሰውዬ ዩሮፕ ውስጥ ለማስተማር በነበረበት ሰዓት ላይ ድንገተኛ ስልክ ደረሰው። የደረሰው ስልክ ምንድን ነው? እሱ ልጅህ በድንገት ሆስፒታል ገብቷል እና ሆስፒታል ገብቶ ሃፒታይተስ ቢ ነው ምናምን የሚባል አይነት ህመም ነው እና በዛ ምክንያት በጣም ሲሪየስ የሆነ ችግር ገጥሞታል። ኮማ ውስጥ ነው ያለው እና መድረስ በምትችልበት ፍጥነት ድረስ ተባለ ማለት ነው። አስቡት፣ ይሄ ሰውዬ በጣም የሰራቸው ብዙ ፍልስፍናዊ ስራዎች አሉ። በተለይ በጎና መልካም የሆኑ ሰዎች ለምን ክፉ ነገር ይገጥማቸዋል በሚሉ የተጻፉ ብዙ ነገሮች አሉት እና በጣም አይምሮዬ እንትን አለብኛል፣ በጣም ከማስበውና ከምገምተው በላይ እውቀቴ ሁሉ ጠፋብኛል። ስለ ኢዮብ ትንታኔ በጣም ይሰጣል፣ ግን የሚያልፍበት መከራ ግን በጣም የህይወቱ መፈተሻ መታያ እንደሆነ በጣም ገባው። ከዛ እግዚአብሔርን አንድ ነገር ጠየቅኩት። ሄጄ ልጄን አንድ ጊዜ ብቻ ወድሃለሁ ብዬ ልንገረው፣ ያንን እንዲሰማኝ ብቻ ፈቀድልኝ ብዬ እግዚአብሔርን ጠየቅኩታል። ከዛ ከአውሮፓ እንደምንም ወደ አሜሪካን ቴክሳስ ውስጥ ተመልሶ መጣ። ልክ እንዳለው ሲደርስ ልጁ በጣም ኮማ ውስጥ ገብቷል። መናገር አይችልም፣ ያው አያወራም ማለት ነው። ከዛ በኋላ ሲደርስ ከተወሰነ ሰዓታት በኋላ የአባቱን ድምፅ ሲሰማ ልጁ ብድግ አለ። ከዛ በኋላ እንደሚወደው ነገረው፣ ተመልሶ ወደ ኮማው ገባ። ከዛ በኋላ ከተወሰነ ጊዜ በኋላ ልጁ አረፈ። ከዛ ምን አለ፣ የሆነ ብላክ ሆል ውስጥ ገባሁኝ አለ። ማለት የሚነገሩ ነገሮች እሰማቸዋለሁ ግን እኔ ጋር አይደርሱም አለ። ምልላችሁ ፈልጌ ነው የዚህ ሰውዬ የህይወት ተሞክሮ ያለፈበት መከራ ስታዩት በጣም ሰዎች በቋንቋ ለማስረዳት አቅም የማይኖርበት አይነት ሁኔታ ውስጥ ነበር። አንዳንድ የህይወት ሁኔታዎቻችን ወገኖቼ ከኛ ከንግግራችን ከቋንቋችንን በጣም ያለፈ ነው። ግን አለ በዛ ውስጥ ግን የእግዚአብሔርን ቸርነት አየሁትኛል። የእግዚአብሔርን ቸርነት አየሁት ብሎ ያለው በምንድን ነው? እሱ ቤተሰቤ ከምንም ጊዜ በላይ በእንደዚህ አይነት ስብስብና አንድነት ውስጥ ሆኖ አይቸውም አላቅም ነበር። ቤተሰቤ በዛ አይነት ግንኙነት መጣ አለ። የእግዚአብሔር ቸርነት አለ በማልጠበቃቸው መልኩ የእግዚአብሔርን ፓራዶክሳል የሆነውን ፕሮቪደንስ ማየት ቻልኩኛል። እቤቴ ቧንቧ ለመስራት የመጣ ሰውዬ በጣም ስላዘነልኝ አለ ገንዘብ ሳይቀበለኝ ሰርቶልኝ ወጣ አለ። ልጄ ያን ያክል ወደ ቸርች የሚሄድ ሰው አልነበረም አለ። ነገር ግን በስሙ ፈንድ ተሰብስቦ ወንጌል ያልደረሰበት ቦታ ወንጌል እንዲሰራ ቤተክርስቲያን እንዲመሰረት በዛ ስፍራ ደግሞ የአገልጋዮች መሰልጠኛ ሊሆን የሚችሉ ነገሮች ሁሉ እንዲሰሩ ምክንያት ሆነ አለ። ይህን ሁሉ ሲናገር ሰውየው የሚለው ነገር ምንድን ነው? እሱ በዚህ ውስጥ የማይገባኝ የእግዚአብሔርን አስገራሚ ጥበቃውንና መግቦቱን እኛን እንዴት እንደሚጠብቅ ማሳያ ነው አለ። ወገኖች የራሳችን ልንጠይቅ የሚገባን ነገር እኔና የእናንተ ድካማችን የቱ ጋር ነው? ይሄ ለጌታ ያለን መታዘዝ እኔና እናንተ የሚፈተሽበት ከወደቅን በኋላ በጸጸት ከማልቀሳችን በፊት ፈተናውን ስንጋፈጥ ሊኖረን የሚገባው ዝግጅት ፈተናችንን ወገኖች እኔና እናንተ የምንጋፈጠው በራሳችን መተማመን ሳይሆን ነገር ግን ሊያድነን ወደሚችለው ከክፉ ወደሚያድነን ወደ ፈተናም እንዳንገባ ከሚታደገን ከእርሱ የተነሳ ነው። መንፈሳዊ ውጊያው እውነት ስለሆነ እንጸልያለን። ወገኖች ከክፉ አድነን እንጂ ብሎ ሲል የጠላታችን ማንነት እውነት ስለ ሪል ነው አይደለ? ጠላታችን አለ። መጽሐፍ ቅዱሳችን የሚነግረን ያንን ነው። ጠላታችን እንደሚያገሳ አንበሳ በዙሪያችን ይዞራል ብሎ ይላል። የለም ብለን ብንለውም ደስተኛ ነው አይደለ? ሰይጣን የለም ብለን ካልነው በቃ ተገላገለ ማለት ነው። ምክንያቱም በህይወታችን ውስጥ የሚሆነውን ነገር በጣም ለማየት የምንችልበትን አቅም ስለምናጣ ማለት ነው። ስለዚህ የኔና የእናንተን ልብ እግዚአብሔር በእውነት ከእርሱ ጋር በተገናኘ ማንነት በእርሱ ፊት በዚህ ጸሎት ስንገኝ መንፈሳዊ ውጊያ እውነት ስለሆነ ነው። ከመጠን ባለፈ መልኩ ጠላታችንን ደግሞ የማይሆን ስፍራ መስጠት ካሁን ገባሁኝ ወጣሁኝ ብለን በሩን ቀስ ብለን ከፍተን አለ የለም አይነት ኑሮንም እንድንኖር እግዚአብሔር ያንን ነገር እንድናደርግም አይፈልግም። ምክንያቱም እግዚአብሔር የእርሱ ብርታትና ማንነት ከጠላታችን የሚልቅ ስለሆነ የምንጋደለው መጋደል ምክንያቱም አለ ተጋድላችን ከስጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዦች ከስልጣናትና ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መንፈሳዊያን ሰራዊት ጋር ነው ተጋድሏለን። የምንጋደለው ተጋድሎ በጣም እውነት ነው ወገኖች። የምንዘናጋበት ህይወት ውስጥ አይደለም የምንኖረው። ሰይጣን መቼውንም ቫኬሽን ወጥቶ አያውቅም። ሰይጣን ሁልጊዜ እኔና እናንተን ሊያጠቃ የሚችልበት ቀዳዳ በተገኘች ቁጥር ያችን ነገር ይጠቀምባታል። እኔ እናንተ ቸልተኛ በሆነ ማንነት እንድንኖርም እግዚአብሔር አይፈልግም። አንዳንዴ ከልክ ባለፈ መልኩ ጥቃቅን ነገሮችን ሁሉ ከሰይጣን ጋር በጣም የምናገናኝበት ጊዜ አለ። አንዴ የማስታውሰው እዛ ጣሊያን እያለሁኝ አንድ አገልጋይ ሊያገለግለን መጣና የተጠቀመበት ምሳሌ በጣም የሚያስቅ ነው። እና ምናለ ጠዋት ለአገልግሎት ወደዛ ሊያገለግለን ሲመጣ ሲዘጋጅ የሆነ ነገር ሳያደርግ ብቻ የሆነ ቅባት ይሁን ፈሰሰበት ከረባቱ ላይ ይሁን ልብሱ ላይ እና የለውም መቀየሪያ። እና ምናለ አሁን በሰይጣን ላሳብ ወይስ በራሴ ላሳብ አለ። እና አንዳንድ ጊዜ ትንንሽዬ ነገሮችንም ሁሉ ከሰይጣን ጋር የምናገናኝበት ጊዜ አለ አይደለ? ያ ደግሞ በጣም ትክክልም አይደለም ተገቢም አይደለም። ኃላፊነት አለብን በምንኖረው ነው። የእናንተ ህይወት በጣም ከጨለማው ኃይላት ጋር የምንጋደል ተጋድ የተጋድሎ ህይወት እንኖራለን። ያንን በጣም አስተውለን እንድናይ እግዚአብሔር ይሄ የልጅነት ማንነታችን ጥያቄ ውስጥ እንዲገባ በጣም ሰይጣን ይፈልጋል። ኢየሱስ ክርስቶስን ሲፈትሸው የፈተሸው የፈተነው ነገር የእውነት አንተ በቃ ልጅ ነኝ ብለህ ካልክ እስቲ ድንጋዩን ዳቦ አድርገው አይደለ? ልጆች ከሆናችሁ ለምን በዚህ መከራ ታልፋላችሁ የሚል ጥያቄ በጣም ይሄ እኛን ማንነታችንን እንድንጠይቅ የእውነት እኔ የእውነት እግዚአብሔር በእውነት ምሕረት አድርጎልኛል አስቦኛል ብለን እንድንል ማለት ነው። አንዳንድ የማንጠብቃቸው ነገሮች ሲሆኑ ዴ እግዚአብሔር የሚወደኝ ከሆነ ለምን ይሄ ነገር ይሆናል ብለን እንድንጠይቅ። ወገኖች እግዚአብሔር ስለማይወደን አይደለም የምናልፍበትን ነገር የምናልፈው። ነገር ግን የምናልፍበትን ሁኔታ እንድናልፍ እግዚአብሔር ስለሚወደን ከኛ ጋር አለ። ያንን እርግጠኞች መሆን መቻል አለብን። የምድረ በዳውን ጉዞ የእስራኤል ሕዝብ ሲጓዝ የተጓዘው እግዚአብሔር ከነሱ ጋር ስለነበረ ነው አይደል? ምክንያቱም በያለፉበት በእያንዳንዱ ከተማ ሁኔታ አጋጣሚ ውስጥ የገጠማቸው ብዙ ነገር ነበር። ውሃ ያጡበት ጊዜ ላይ እግዚአብሔር ከአለት ውስጥ ውሃን አፍልቆ ሰጥቷቸዋል። ምግብ በሌለበት ስፍራ ላይ እግዚአብሔር ምግብን ሰጥቷቸዋል። ምሕረትን ከተቀበል የእግዚአብሔር ምሕረት በእኔና በእናንተ የየዕለት ሕይወታችን ውስጥ የሚገለጥ አምላክ ነው። ስለዚህ የእግዚአብሔርን መልካምነት ጥያቄ ውስጥ እንድንከተው የሚያደርግ የትኛውንም ፈተና ለእግዚአብሔር እጅ በመስጠት ያንን ሁኔታችንን ማለፍ የምንችልበትን ጸጋ ከእግዚአብሔር እንቀበል ዘንድ ቅድም ያነበብኩት የሁለተኛ ቆሮንቶስ ምዕራፍ አንድ ላይ ያለው የጳውሎስ ታሪክ ማለት ነው። ጳውሎስ የእግዚአብሔርን ምሕረት ያዩበትን መንገድ ሲናገር አንደኛው ምዕራፍ ቁጥር 8 ጀምሮ እንደዚህ ይላል፣ በእስያ ስለደረሰብን መከራ ወንድሞች ሆይ ታውቁ ዘንድ እንወዳለንና ስለ ሕይወታችን እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶን ነበረ። ጳውሎስን የሚያክል ትልቅ ሰው ተስፋ ቆርጦ ማለት ነው፣ ከብዶብን ነበረ። አዎን አለ፣ ሙታንን በሚያነሳ በእግዚአብሔር እንጂ በራሳችን እንዳንታመን። ሙታንን በሚያነሳ በማን? በእግዚአብሔር እንጂ በራሳችን እንዳንታመን። እግዚአብሔር የሚያልፉበትን መንገድ ያውቃል። ተስፋ ቆርጠዋል? አዎ ተስፋ ቆርጠው ነበር። ግን በማን እንዲታመኑ? በእግዚአብሔር እንዲታመኑ። እግዚአብሔር እረኛዬ ነው ብለን ስንል ወገኖች የምናልፍበትን መንገድ እግዚአብሔር ያያል፣ ይመለከታል። አስቸጋሪ ሁኔታዎቻችን ስንገኝ ሰይጣን ሊያጠቃን የሚመጣበትን መንገድ እግዚአብሔር ደግሞ ይከልልናል። ትግሉ፣ ማዕበሉ፣ ግፊቱ ሲበረታ እና እናንተ አባት ሆይ መፍትሄ ከአንተ ዘንድ አለና አንተ ከዚህ መከራ አድነኝ አውጣኝ ብለን በእርሱ ላይ መታመን፣ ያ የኔና የእናንተ ትልቁ ጥሪያችን። ኢየሱስ ክርስቶስ በጌቴሰማኔው በነበረው በዛ ሁሉ ፈተናና መከራ ውስጥ ያንን የተጠራበትን ጥሪ መፈጸም ማድረግ የሚገባው የሚጠበቅበት ሁኔታ ውስጥ ነበር። ነገር ግን በጣም ፈታኝ ሁኔታ ውስጥ ነበር። አባት ሆይ ፈቃድ ቢሆን ይሄ ጽዋ ከማን ይለፍ አለ? ከእኔ ትለፍ። በመከራ ውስጥ ግን ታዟል። በመከራ ውስጥ ግን የእግዚአብሔር የአባቱን ፈቃድ ፈጽሟል። ወገኖቼ መከራ የለም ብዬ ያለላችሁ፣ መከራ አለ። በመከራ ውስጥ ግን እንድንታዘዝ እግዚአብሔር ይፈልጋል። ለዚህም ነው ኢየሱስ ክርስቶስ ከክፉ አድነን እንጂ ወደ ፈተና አታግባል። ወገኖች እኔና የእናንተ ተጋድሎ በጣም ለእግዚአብሔር ለመታዘዝ የሚጠይቀንን ዋጋ ለመክፈል ነው። እኔና የእናንተ ተጋድሎ ለእግዚአብሔር ለመታዘዝ የሚጠይቀንን ዋጋ ለመክፈል እግዚአብሔርን እንጠራጠር ሰይጣን ሊያደርግ ይፈልጋል። ነገር ግን ጥያቄ ውስጥ የማይገባው የእግዚአብሔር ታማኝነት ግን ሁልጊዜ አብሮናል። እኔና እናንተ በዚህ ጸሎት ወደ እግዚአብሔር በመሸሽ በእርሱ ጉያ እንሰወር ዘንድ ጠላታችን በመከራችን ውስጥ በእግዚአብሔር ላይ ጥያቄን እንድናመጣ እንድንፈጥር በእርሱ ላይ ያለንን መታመን እንድንተው ወገኖች ሊያድነን ወደሚችለው ወደ እርሱ ከክፉ አድነን እንጂ ብለን ስንል የሚታደግ የሚያድን የሚዋጅ የእስራኤልን ሕዝብ ከነበሩበት መከራና ከነበሩበት ቀንበር ነፃ ያወጣ እግዚአብሔር እምነታችን ሳይናጋ በእርሱ ላይ በጸና ማንነት ተደግፈ ነው እንድንሄድ። ወገኖች አንዳንድ ጊዜ እግዚአብሔር ከመከራው ያድነናል። አንዳንድ ጊዜ ደግሞ በመከራ ውስጥ ስናልፍ ደግሞ አብሮን ያልፋል። ነገር ግን በዚህ ሁሉ ውስጥ ግን የእግዚአብሔርን ታማኝነት ግን እናያለን። ቀይ ባህር በፊት አለ፣ ፈርዖን ከኋላ አለ። በጣም እንደ ሳንዱች አድርጎ የእስራኤልን ህዝብ የያዛቸው ነገር ነበር አይደለ? ግን በዛ ውስጥ ግን እግዚአብሔር ደግሞ ጥላ ከለላ ሆኖ ሲያሳልፋቸው እንመለከታለን። እግዚአብሔር እንዳንወድቅ ይጠነቀቅልናል። የኔና የእናንተ በጣም ከምቾታችን መጓደላችን ሳይሆን ሊያሳስበን የሚገባው የእግዚአብሔርን ፈቃድ መፈጸማችን ነው። ጳውሎስ ለኤፌሶን ሰዎች የጻፈውን መልእክት እያጠናን ነው ሮብ እና ባለፈው ስንመለከት ምዕራፍ 1 ቁጥር 1 ላይ በእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ የሆነ ብሎ ጳውሎስ ይናገራል። እስር ቤት ሆኖ ነው ያንን ደብዳቤ የጻፈው። በማን? በእግዚአብሔር ፈቃድ። እንደውም የክርስቶስ ኢየሱስ የወንጌል እስረኛም የሆንኩኝ ብሎ ይላቸዋል። ፊልጵስዩስ ላይ እነዚህ ኤፌሶን፣ ፊልጵስዩስ እና ቆላሲያስ የእስር ቤት ደብዳቤዎች ተብሎ ነው የሚጠሩት። ፊልጵስዩስ ላይ እንደውም ምን ይላል? እኔ ላይ እስሬን ለማጠቅ ስለሚፈልጉ ወንጌልን በቅናት በቅንነት ሳይሆን በክፋት ይሰብኩታል። ዋናው ግን ምን መሆኑ ነው አለ? ወንጌል መሰበኩ ነው። አሁን ይህንን ሲናገር ጳውሎስ በእግዚአብሔር ፈቃድ የክርስቶስ ሐዋርያ የሆነ እያለ ነው የሚናገር። እኔና እናንተ እስር ቤት ብንገባ ከእስር እንድንፈታ ጸልዩልኝ ነው የምንለው ወይንስ ወንጌሉ ግዴለም ይፍጠን፣ ባለሁበት መከራ ውስጥ ሆኜ ባለሁበት ማንነት ውስጥ ሆኜ ጌታ መሰበኩ ነው ቁም ነገሩ ብለን እንል ይሆን? የምናልፍበት አስደንጋጭ በጣም አሳዛኝ የህይወት ሁኔታችን ውስጥ የቅድሙ ሰውዬ እንዳልኳችሁ እንደነገርኳችሁ እንደነዚህ አይነት ክስተቶች የኔና የእናንተን ህይወት የእውነት የእግዚአብሔር ፈቃድ በእኔ ይሁን ብለን የምንልበት ይሆን? ወገኖቼ ኢየሱስ ክርስቶስ ያለበትን የነበረበትን ፈተና ሲያልፍ የታመነ ልጅ እንደሆነ አስመስክሯል። ስለዚህ አዳም ወደቀ፣ ኢየሱስ ታዘዘ። እስራኤል በምድረ በዳው ታማኝነትን ሲያጣ ኢየሱስ ክርስቶስ ደግሞ በምድረ በዳ በታማኝነት ጸና። ደቀ መዛሙርቱ በጌተሰማኔ ሲያንቀላፉ ኢየሱስ ግን በትጋት ይጸልይ ነበረ። መስቀሉን እንዳይታዘዝ መስቀሉን እንዲያሳልፈው ሰይጣን ብዙ ነገሮችን ሲያመጣ፣ ኢየሱስ ክርስቶስ ግን አባቱን ለመታዘዝ የቆረጠ ማንነት ነበር። ኢየሱስ ፍጹም የሆነ ምሳሌያችን። ኢየሱስ በድል አሸንፏል። ኢየሱስ ክርስቶስ የኔና የእናንተ ፍጹም የሆነው የህይወታችን ልንከተለው የሚገባ የገዦችንና የባለስልጣናትን ማዕረግ በመክፈፍ በመስቀሉ ድል ነስቶ በአደባባይ እያዞረ አሳያቸው። ኢየሱስ ክርስቶስ ባለ ድል ነው። ኢየሱስ ክርስቶስ ሞትን አሸንፏል። እኔና እናንተ በእግዚአብሔር ፊት ይሄንን ጸሎት ስንጸልይ አባት ሆይ ራሴን ልጠብቅ ስለማልችል አንተ በምሕረትና በጸጋህ ጠብቀኝ። ጠላቴ ከኔ ይልቅ የበረታ ነው፣ ነገር ግን ደግሞ ከብርቶች ሁሉ በላይ ብርቱ በሆንከው በአንተ በመታመን ጠላቴን ጉልበት ማሸነፍ እንድችል እርዳኝ። እስከ መጨረሻ ታማኝ ሆኜ ፈቃድን በማድረግ መገኘት እንድችል ጸጋህን ደግሞ አብዛልኝ። ጳውሎስ እንደጸለየው ኃይሌ በድካምህ ይገለጣል፣ ጸጋዬ ይበቃሃል ብሎ እንዳለ። ወገኖቼ መተማመናችን በራሳችን ጥንካሬ ላይ አይደለም፣ ነገር ግን በእግዚአብሔር አብ ኃይልና በክርስቶስ ደግሞ ባደረገው ስራ ነው። ስለዚህ ይሄ መንፈሳዊ ጉዞ አልጋ በአልጋ በሆነ መንገድ የምንጓዝ ሰዎች አይደለን። ስለዚህ ኢየሱስ ክርስቶስ ጸሎቱን ወደ ማሳረጊያውና ወደ መዝጊያው ሲመጣ አይደል የዕለት እንጀራችንን ስጠን ይቅር በለን ብለን በዛ አልዘጋው። ነገር ግን የህይወትን እውነታ እንደምንጋፈጥ ግልጽ አድርጎ ነግሮናል። ወደ ፈተና እንዳንገባ ተክተን እንድንጸልይ ከክፉም እንዲያድነን። ስለዚህ በራሳችን መንፈሳዊ ብርታት አንታመንም። ታስታውሳላችሁ ጴጥሮስ አልክድህም ብሎ በጣም አለ ልክድህማ አልችልም በሚል አይነት ነገር ተወራርዶ ነበር። ነገር ግን ኢየሱስ ክርስቶስ ስለ ኢየሱስ፣ ስለ ጳውሎስ፣ ስለ ጴጥሮስ ጸለየ፣ ማለደ። እኔና እናንተ ድካማችን ምንድን ነው? የምንፈተሽበት የምንፈተንበት ነገር ምንድን ነው? በጣም ሰይጣን የሚጠቀመው እነዛን ድካሞቻችንን አለ ያለንበትን ሁኔታ የምንገዳገደበትን ነገር እሱን ይጠቀምበታል። ስለዚህ ያንን ነገር በእግዚአብሔር ፊት አውጥተን እናሳየው፣ ለራሳችን በእግዚአብሔር ፊት እናዘጋጅ። በምን? በጸሎት እናዘጋጅ። ኢየሱስ ክርስቶስ በጌተሰማኔ በነበረበት ስፍራ ላይ ያደረገውን ጸሎት እንደ ሞዴል እንደ ምሳሌ እንውሰደው። ኢየሱስ ያሸነፈው አባቱን በመታዘዝ ነው፣ በቃሉ ለቃሉ በመገዛት ነው። የእግዚአብሔርን ሙሉ የጦር ዕቃ እንድንለብስ መጽሐፍ ቅዱሳችን ይነግረናል። ምክንያቱም መንፈሳዊ ውጊያ እውነተኛ ስለሆነ እኔና እናንተ በእግዚአብሔር ፊት ሁልጊዜ በዛ ማንነት እንድንመላለስ መጽሐፍ ቅዱሳችን ያንን እንድናደርግ ስለሚፈልግ በዚህ ሐሳብ ውስጥ ሐሳባችንን ስንጠቅልል እንጸልይ። ፈተና እውን ነው አለ። ደካሞች ነን፣ የአብ እርዳታ ያስፈልገናል። ክፉ እምነታችንን ማንነታችንንና መታዘዛችንን ያጠቃል ወይም ደግሞ ሊያጠቃ ተዘጋጅቷል። ስለዚህ ምን እናድርግ? እንጸልይ። እግዚአብሔር ልጆቹን ይታደጋል፣ በክርስቶስ አማካኝነት ታማኞች ሆነው እንዲገኙ ይጠብቃል። ስለዚህ በትጋት ምን እናድርግ? እንጸልይ። ወገኖች እግዚአብሔር ይርዳን። አሜን። ክብር ለእግዚአብሔር ይሁን። ተነስተን በእግዚአብሔር ፊት